ኢትዮጵያ ብሔራዊ ባንክ በህዳር ወር መጨረሻ የተመዘገበው የዋጋ ንረት 16.9% መሆኑን ገልጾ ይህም ባለፈው 5 ዓመት ከተመዘገበው ዝቅተኛ ነው ሲል ትናንት ባወጣው መግለጫ አስታውቋል። ባንኩ አዲስ የተቋቋመው የገንዘብ ፖሊሲ ኮሚቴ የመጀመሪያ ስብሰባውን ተከትሎ ባወጣው መግለጫ ለዚህ ውጤት መገኘት ደግሞ የተከተለው ጥብቅ የገንዘብ ቁጥጥር ፖሊሲ ምክንያት መሆኑንም ገልጿል። የአሜሪካ ድምፅ ያነጋግራቸው የፋይናንስ ባለሙያዎች በበኩላቸው መንግስት አሁንም የዋጋ ንረትን ከዚህ በላይ ዝቅ ለማድረግ መስራት ይኖርበታል ብለዋል። ሸማቾች ግን ኑሮ እንደከበዳቸው እየተናገሩ ነው። አስማማዋየ ነው ዝርዝሩን ይዟል።
በስቶኮች ምክር ቤት ታህሳስ 8 ቀን 2017 ዓ.ም የጸደቀው የብሔራዊ ባንክ አዋጅ መሰረት አድርጎ የተቋቋመው የገንዘብ ፖሊሲ ኮሚቴ ትላንት የመጀመሪያ ስብሰባው ማድረጉን ብሔራዊ ባንክ አስታውቋል። የገንዘብ ፖሊሲ ምክር ሐሳቦችን ለባንኩ ዳይሬክተሮች ቦርድ በማቅረብ የማስተደግ ስልጣን እንዳለው የተገለጸው የኮሚቴ ስብሰባውን ተከትሎ ባወጣው መግለጫ በህዳር ወር መጨረሻ የተመዘገበው አጠቃላይ የዋጋ ንረት 16.9% መሆኑን ገልጿል። ይህም ባለፉት 5 ዓመታት ከተመዘገበው የዋጋ ንረት ዝቅተኛ መሆኑን አስታውቋል። የብሔራዊ ባንክ ገዢ ማሞ ምህረቱ ከመግለጫው 2 ቀናት አስቀድሞ ለሀገር ውስጥ የመንግስት መገናኛ ብዙሃን በሰጡት ቃለ መጠይቅም የዋጋ ንረት ካለፈው ዓመት ተመሳሳይ ጊዜ ጋር ሲነጻጸር ከፍተኛ ቅናሽ ማሳየቱን ገልጸዋል።
መንግስት በአጠቃላይ ምርትና ምርታማነትን በማሳደግ ረገድ ከወሰዳቸው ሁነኛ እርምጃዎች ጋር ተጨምሮ የገንዘብ ፖሊሲ እርምጃዎች የዋጋ ንረትን በመቀነስ ረገድ አይነተኛ ሚና ተጫውተዋል። ለምሳሌ ባለፈውን አመት ኢንፍሌሽን ብንወስድ ወደ 30% የደረሰው አሁን ወደ 16% ቀንሷል። በዚህ ረገድ የሚሰሩ ተጨማሪ ስራዎች አሉ። በአጠቃላይ ኢንፍሌሽን ለመከላከል ለመቆጣጠር የሚሰሩ ስራዎች ተጠናክሮ ይቀጥላሉ።
ብሔራዊ ባንክ በመግለጫው የምግብ ነክ የዋጋ ግሽበት 18.5% መሆኑን አንስቶ የመቀነስ አስማሚያ እያሳየ መሆኑን ገልጿል። በአንጻሩ የምግብ ነክ ያልሆኑ ሸቀጦች ዋጋ ንረት ከነበረበት 11.6% ጭማሪ አሳይቶ አሁን 14.4% እንደሆነ አስታውቋል። የውጭ ምንዛሬ ለውጡን ተከትሎ በአንዳንድ ሸቀጦች ላይ የተደረገው የዋጋ ማሻሻያ ለምግብ ነክ ያልሆኑ ምርቶች ዋጋ መጨመር በምክንያትነት ጠቅሷል። ባንኩ በመግለጫው የዋጋ ንረት እየቀነሰ መሆኑን ቢገልጽም የአሜሪካ ድምጽ ከሰሞኑ ያነጋገራቸው ሸማቾች ግን የሸቀጦች ዋጋ እየጨመረና የኑሮ ሁኔታው አስቸጋሪ እንደሆነባቸው ለአሜሪካ ድምጽ ተናግረዋል። አቶ ቁምላቸው አበበ የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት ዋና ዳይሬክተር ናቸው።
ሸማቹ በከፍተኛ ችግር እና ስቃይ ላይ ነው ያለው። ይሄ አብዛኛው ሸማች የመንግስት ሰራተኛ ነው፣ የመንግስት ተቀጣሪ ነው፣ አነስተኛ ገቢ ያለው ነው። በአጠቃላይ በኑሮ ውድነቱ በዋጋ ግሽበቱ ከፍተኛ ጉዳት እየደረሰበት ልጆቹን ማስተማር እሱም በቀን 2 በቀን 3 መብላት እስኪቸገር ድረስ።
የዋጋ ንረቱን አሃዝ አስመልክቶ በመንግስት በሚጠቀሱ ቁጥሮችና ከሸማቾች በሚሰጡ አስተያየቶች መካከል ያሉ ልዩነቶችን መነሻ በማድረግ የዋጋ ንረት መለኪያ አሃዞችን በተመለከተ የጠየቅናቸው የፋይናንስ ባለሙያው ዶክተር አብዱል መናን መሐመድ ተከታዩን ይላሉ።
ዋጋ ግሽበት እየቀነሰ ነው ማለት ኑሮ እየረከሰ ነው ማለት አይደለም። አየህ፣ ብዙ ሰዎች ዋጋ ግሽበት እየቀነሰ ነው ሲባል ኑሮ እየረከሰ ነው የሚል አይነት አረዳድ ስላለ ነው። እንደዛ ማለት አይደለም። አምና የዋጋ ግሽበት ለምሳሌ በ30% እየጨመረ ከነበረ ዘንድሮ በ20 ከጨመረ አሁን እየጨመረ ነው፣ ኑሮ እኮ እየተወደደ ነው። ግን አምና እየጨመረ ከነበረው ሁኔታ እየቀነሰ ነው ማለት ነው አይደለም? በ30 ይጨምር ነበር ከአመት ከምናምን በፊት። አሁን ያው ማዕከላዊ ስታቲስቲክስ መረጃ ይዞ ነው ብሔራዊ ባንክ የሚናገረው 16.9% በህዳር ወር መጨረሻ ላይ ብሏል። አምና ከነበረው ህዳር ጋር ሲወዳደር ከዛ አመት በፊት ከነበረው በአንጻሩ ጭማሪው ቀንሷል እንጂ ኑሮ እየቀነሰ ነው ማለት አይደለም። ኑሮማ እየተወደደ ነው። በዛ ላይ ደግሞ ሰዎች ከራሳቸው አኳያ ነው የሚናገሩት። ይሄ አማካኝ ቁጥር ነው። አንድ ሰው አብዛኛውን ገቢ ምግብ ላይ የሚያውል ከሆነ ምናልባት በ40-50% ሊጨምርበት ይችላል አብዛኛውን ገቢው። አንድ ሰው ደግሞ በጣም ኑሮ የተሻለ ከሆነ ደግሞ ከአጠቃላይ ከገቢው አኳያ ምግብ ላይ የሚያውለው ነገር በጣም ዝቅተኛ ስለሚውል ላያስተውለው ይችላል። እና ሰዎች ካሉበትም የኑሮ ደረጃ አኳያ ነው የዋጋ ግሽበት የሚናገሩት። ይሄ ቁጥሩ ግን የሚናገሩ አማካኝ ነው። በአማካኝ አጠቃላይ በአማካኝ ለምሳሌ 1000 ሰዎች ልትወስድ ትችላለ፣ 5000 ሰዎች ልትወስድ ትችላለ። እና አማካኝ ብዙ ጊዜ ያው የራሱ አሳሳችም ነው። ከዛ ውጭ ደግሞ አማራጭ የለውም። ከኢኮኖሚ አኳያ ስታየው በምን መልኩ ልትለካው ትችላል አማካኝ ካልወሰድክ። እና ያ ነው የዋጋ ግሽበት ሲባል
በአሁኑ ወቅት እየቀነሰ ለመጣው የዋጋ ንረት ከነሐሴ 2015 ዓ.ም ጀምሮ እየተከተለ ያለው ጥብቅ የገንዘብ ፖሊሲ ምክንያት መሆኑን ብሔራዊ ባንክ አስታውቋል። ፖሊሲው ውጤት ማምጣቱ ላይ የሚስማሙት በአዲስ አበባ ዩኒቨርሲቲ የንግድ ስራ ትምህርት ቤት የፋይናንስና ኢንቨስትመንት መምህር የሆኑት ዶክተር ሰዋል አባተ አሁንም ግን ተጨማሪ ስራዎች ያስፈልጋል ይላሉ።
የገንዘብ ፖሊሲው ለዋጋ ንረቱን ቁጥጥር ለማድረግ ከፍተኛ አስተዋጽኦ አለው። ያ ሲባል ግን ኮስት ደግሞ አለው በሌላ መንገድ። አሁን ምናወራው ዋጋ ንረቱ ላይ ያመጣውን አስተዋጽኦ ብቻ ስለሆነ ነው እንጂ ይሄን ኮስት ለማግኘት የተከፈሉ ዋጋዎች አሉ። ኢንቨስትመንትን በተመለከተ እንዲሁም ደግሞ የአግራች ኢንዱስትሪ ዘርፉ፣ የኮንስትራክሽን ዘርፉ፣ ሌሎችም የሰርቪስ ዘርፉ ላይ አሉታዊ አስተዋጽኦ አሳድሯል። የዚህ ጥብቅ የሆነ የገንዘብ ፖሊሲ የብድር ምጣኔ በመገደብ ደረጃ ኢኮኖሚ ላይ ሰርፉ የሚያደርገው የገንዘብ መጠን በመገደቡ ምክንያት ስራ ላይ ፈጣ ከኢንቨስትመንት መበረታት ውስጥና መስጠመር ከማሳደግ አንጻር የራሱ የሆነ አሉታዊ ተጽዕኖ አለው። ግን በዚህ በኩል ያሳደረው አሉታዊ ተጽዕኖ እና በዛኛው በኩል ደግሞ በዋጋ ንረት በመቆጣጠር ደረጃ ያመጣው አዎንታዊ አስተዋጽኦ ሲመዘን እንግዲህ የሚያመጣው አዎንታዊ አስተዋጽኦ በልጦ ስለተገኘ ይመስለኛል እንዲህ አይነት ፖሊሲዎች ተግባራዊ የተደረጉትኝ።
ብሔራዊ ባንክ የሀገሪቱ ኢኮኖሚ ሁኔታ በገመገምበት በዚህ መግለጫው የዋጋ ንረትን ለመቆጣጠር በሚል ጥሏቸው የነበሩ ገደቦችንም አሻሽሏል። ከዚህ በፊት የባንኮች ዓመታዊ ብድር መጠን ከ14% እንዳይበልጥ ጥሎት የነበረውን ገደብ ወደ 18% ማሳደግ አሻሽሎታል። ዶክተር አብዱል መናን ግን የባንኩ ውሳኔ ዋጋ ንረትን መልሶ የሚያባብስ ነው ሲሉ ጊዜው አለመሆኑን በመጥቀስ ተችተዋል።
ብሔራዊ ባንክ ይህን ጥብቅ ፖሊሲ ይከተላል ያለው እስከሚቀጥለው ሰኔ ድረስ ነበር። ከዛ በኋላ ከእንደገና ፖሊሲን አየዋለሁ ብሎ ነበር። አሁን ግን ወቅቱም ሳይደርስ ብሔራዊ ባንክ ይህንን ፖሊሲ ሪቫይዝ አድርጎታል። ይህንን ያደረገበት ምክንያት እንደምረዳው ከፍተኛ የሆነ የገንዘብ እጥረት ኢኮኖሚ ውስጥ አለ። ከፍተኛ የኢኮኖሚ መቀሳቀስ ይታያል ኢኮኖሚ ውስጥ። ያው ኢትዮጵያ የመንግስት ኢኮኖሚ በዚህ ያህል አድጓል የሚለው ጉዳይ እንዳለ እንደተጠበቀው ነው። ብዙ ጊዜ ጥያቄ ውስጥ የሚገባ ነው የኢትዮጵያ መንግስት የኢኮኖሚ እድገት መረጃ። እናም ከፍተኛ የሆነ ብሔራዊ ባንክ ጫና አለበት። ብድር ለቀቁ፣ ብዙ እንቅስቃሴ የኢኮኖሚ እንቅስቃሴ ተዳክመዋል፣ ብድር ይለቀቅ፣ ባንኮቹን ይፈቀድላቸው፣ ከባንኮቹም ከግሉ ሴክተር ነው ጫና ያለ። ስለዚህ ብሔራዊ ባንክ ትንሽ ለዘብ አድርጎታል። በ14% የሚለውን ገደብ ወደ 18 አሳድጎታል። እኔ ደግሞ እምነቴ የዋጋ ግሽበት ከ10% ሳይወርድ ወደ 10 ቢያንስ 8-9 ሳይወርድ ቶሎ መቸኮሉ ተመልሶ የዋጋ ግሽበት ሊመጣ ይችላል። እሱም ብቻ አይደለም፣ አሁን በትይዩ ገበያና በኦፊሻል ገበያ መካከል የውጭ ምንዛሬውን አሁን ያለው በዶላር እና ምናልባት ከ10-15 ባለ አካባቢ ነው ልዩነቱን። እሱንም ሊያሰፋ ይችላል ነው እና ትንሽ የተቸኮለ ይመስለኛል። እስከ ሰኔ ድረስ ቢገፋው መንግስት ጥሩ ነበረ። ሰኔ ድረስ ቢገፋው ክረምትም ይመጣል፣ ወደ ኢኮኖሚ እንቅስቃሴ ይዳከማል፣ ዋጋ ግሽበትም ክረምት ላይ ይሻላል። ከዛ በኋላ ከመስከረም በኋላ ቢሆን የተሻለ ነበረ የሚል ነው። ትንሽ እርሊ ስለሆነ ግን ኢንፍሌሽን የዋጋ ግሽበት ተመልሶ ሊመጣ ይችላል።
በዚህ ሀሳብ የማይስማሙት ዶክተር ሰዋለ በበኩላቸው ማሻሻያው የባንኮችን የገንዘብ እጥረት በመፍታት ኢኮኖሚን ያነቃቀዋል ይላሉ።
ዘግይቷል ካላልን በስተቀር ትክክለኛ ጊዜ ነው። ምክንያቱም ባንኮች በከፍተኛ ደረጃ በባንኮች በፋይናንሻል ሴክተሩ ላይ ያሳደረው አሉታዊ አስተዋጽኦ አለ። የብድር እድገቱ በመወሰንና በመገደቡ ምክንያት ተበዳሪዎች የተለያየ ብድሮችን ከባንክ ለማግኘት የሚያደርጉት ጥረት የተሰናከለ ወይም ደግሞ እውን ሳይሆን የቀረባቸው ብዙ ክስተቶችን አይተናል። በዚህ ምክንያትም ባንኮች የያዟቸውን ሪሶርሶች አንዳንድ ባንኮች እንደተባለው የገንዘብ እጥረት ያለባቸው ባንኮች እንዳሉ ሁሉ ግን በቂ የሆነ ዲፖዚት ደግሞ ሰብስበው በዚህ ገደብ ምክንያት ማበደር ያልቻሉ ባንኮች አሉና አንደኛ እነዚህ ባንኮች ያላቸውን ሪሶርስ አትራፊ በሆነ መንገድ እንዲጠቀሙ ይፈቅዳል። ሌላው ደግሞ የኢኮኖሚ ተዋናኝ የሆኑ የአምራች ኢንዱስትሪ ዘርፉ፣ ኮንስትራክሽን ዘርፉ፣ በአገልግሎት ዘርፍ የተሰማራው የንግዱ ማህበረሰብ ደግሞ ቢዝነሱን ለማከናወን የሚያስችሉ የፋይናንስ ግብዓት ፋይናንስ ተቋም ሊያገኝ የሚችሉበት እድል ፈጥሯል እና ይሄ እድል ደግሞ ወደ ኢንቨስትመንት ይቀየራል። ኢንቨስትመንቱ ደግሞ በራሱ የሚያመጣው የስራ እድል ይኖራል፣ እድገት ይኖራል፣ የመንግስት የግብር መሰብሰብ አቅሙ ያሳድጋል፣ ኢኮኖሚውም እንዲንቀሳቀስ እናን ተወሰነ መንገድ ከነበረው መቀዛቀዝ እና መፋዘዝ እንዲወጣ የራሱ የሆነ አስተዋጽኦ ይኖረዋል። ቀላል አይደለም። 4% ከአጠቃላይ የብድር ፖርትፎሊዮ ተጨማሪ ብድር የመስጠት እድል መፍጠሩ እነዚህም የንግድ ተቋማት ያለባቸውን የፋይናንስ ጥረት ከመፍታት አንጻር ከፍተኛ አስተዋጽኦ ይኖረዋል ተብሎ ይታሰባል።
ብሔራዊ ባንክ በመግለጫው ከዚህ በፊት ይፋ ያደረገው የ15% የፖሊሲ ተመን እንዲሁም ለባንኮች በሚሰጣቸው የአንድ ቀን ተቀማጭ ሂሳብና የብድር ተመን ላይ አሳልፍ በሮች ያሉበት እንደሚቀር አሳየ ነው። ዋሽንግተን ዲሲ